Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማእግዜር ነኝ። በመስተንግዶና በአሽከርካሪነት እንግዲህ ከመስታወት አራጋው ጋር አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። የምሽቱ ፕሮግራማችንን እናስተዋውቃችሁ። በኢትዮጵያ ሰብአዊ ሁኔታዎች በፍጥነት እየተለዋወጡ እንደሆነና ሀገሪቱ በአሁኑ ወቅት በድርቅ በጎርፍና በማህበረሰቦች መካከል በሚፈጠሩ ግጭቶች የተነሳ ፈተና እንደገጠማት በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ወይም ኦቻ አስታወቀ። ዝርዝሩን ይዘናል።
በህገ ወጥ የሰዎች ዝውውር የተጠረጠሩ 70 ኢትዮጵያውያን በዛምቢያ ሉሳካ መታሰራቸውን የሀገሪቱ መንግስት አስታወቀ።
ህገ ወጥ አዘዋዋሪዎች ሊሻገሩ የነበሩ 70 የሚሆኑ ኢትዮጵያውያን ገሚሶቹ በኮንቴነር ውስጥ ሆነው ሌሎቹ ደግሞ ህገወጥ አዘዋዋሪዎቹ ባስቀመጧቸው ቦታ እንዳሉ ተይዘዋል።
የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ናቸው። ኢትዮጵያውያኑ በእስር ላይ እንደሚገኙም አረጋግጠዋል።
አንድ የፊልም ባለሙያ በዓለማችን በየማዕዘኑ የሚታየው ከፍተኛ የሰዎች ፍልሰት ለዓለም በማሳየት ጥረት እያደረገ ይገኛል።
داخل دریای دیدیم است این خانمش جنازه شمیجه است این بچهش جنازه شمیجه است
هلوم به بحر گزو لایسالو موتوال بله ویتو ازی نیتا کبرچو لجو دگمو ازیگار سیت لجوم چمر اند وند لجوم به بحر گزو لایسامتو کرتوال
ፊልሙ በ23 የተለያየ ሀገሮች ዞሯል። 40 የተለያየ የስደተኛ መጠለያዎችንም ቀርጾ ይዟል። የላምባዲና ፊልም ዳይሬክተር መሳይ ጌታሁን የጋቢና እንግዳችንም ይሆናል።
ቀደሙ ነው እናንተ ነው ያለ
ፊልሙ ሲጀመር ከኢትዮጵያ ነው የሚጀምረው፣ ግን ታሪኩ ወደ ሎስ አንጀለስ ይመጣል። ሶ ግማሹ ኢትዮጵያንም የተሰራው ግማሹ ደግሞ ሎስ አንጀለስ ነው የተሰራው።
በስድስት ዓመቱ ወደዚህ ወደ ዩናይትድ ስቴትስ ቴክሳስ ግዛት መጥቶ ያደገ ወጣት ነው። በጋቢናችን አሳፍረነዋል፣ እንግዳችን ይሆናል።
ጊዜ ከበቃን ደግሞ ሙዚቃ፣ ሌሎችም ዘገባዎች ይኖሩናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ዩናይትድ ስቴትስ የመኗ በአዩዳ ክፍለ ሀገር በሚገኙ ሁለት የእስልምና መንግስት ነኝ ባይ ቡድን የማሰልጠኛ ካምፖች ባካሄደችው የአየር ጥቃት ብዛት ያላቸው የቡድኑ ተዋጊዎችን መግደሏን የዩናይትድ ስቴትስ የመከላከያ ሚኒስትር ገለጠ። የመከላከያ ሚኒስትሩ ባወጣው መግለጫ የመን አሸባሪዎች ማሰልጠኛ ካምፖች መናኸሪያ ነች ብለዋል። ሽብርተኛ ቡድኖች በየመን ውስጥ ያለውን ብጥብጥና የአመራር ህዋ አጋጣሚውን ተጠቅመው ግዛቶችን ተቆጣጥረው እጅግ ደሃ በሆነችው ሀገር ያለውን ችግር አባብሰውታል። የመን ውስጥ የከፋ የምግብና የመድኃኒት እጥረት ከመኖሩም በላይ የኮሌራ ወረርሽኙ ህዝቡን ለከፋ ስቃይ ዳርጎታል።
በዩናይትድ ስቴትስ የሚደገፉት የሶሪያ ዲሞክራሲያዊ ኃይሎች ዛሬ ማክሰኞ ባወጡት መግለጫ ከሶሪያዋ ራካ ከተማ የእስልምና መንግስት ብሎ ራሱን በሚጠራው ቡድን ቁጥጥር ስር የነበሩት የመጨረሻዎቹን ይዞታዎች አስለቅቀው መቆጣጠራቸውን አስታወቁ። በኩርዶችና በአረብ ሚሊሻዎች የተዋቀረው የሶሪያ ዲሞክራሲያዊ ኃይሎች ቃል አቀባይ ለጋዜጠኞች በሰጡት ቃል የራካው ውጊያ ተጠናቋል ብለዋል። ብሪታንያ የሚገኘው የሶሪያ ሰብአዊ መብቶች ቅኝት አካልም ራካ ነጻ ወጥታለች ሲል አስታውቋል። የዲሞክራሲያዊ ኃይሎቹ ተዋጊዎች የእስልምና መንግስት የእዝ ማዕከል ሆኖ ሲያገለግል የነበረው አንድ ሆስፒታል ከተቆጣጠሩ በኋላ በከተማዋ የቡድኑ ዋና ሰፈር የነበረውን የኳስ ሜዳ ይዘውታል። የእስልምና መንግስት ተዋጊዎች ከራካ የማስወጣት ጥቃቱ በዩናይትድ ስቴትስ በሚመራው ህብረት የአየር ጥቃትና ሌላም ድጋፍ እየታገዘ የተጀመረው ባለፈው ሰኔ ወር እንደነበረ ይታወሳል።
በስተመጨረሻም ምስራቅ አፍጋኒስታን ውስጥ በአንድ የፖሊስ ማሰልጠኛ ማዕከል ላይ ሽብርተኞች ባደረሱት ጥቃት ቢያንስ 52 ሰው ሲገደል ከ200 የሚበልጡ መቁሰላቸው ተገለጠ። ፓክቲያ ክፍለ ሀገር ውስጥ ዋና ከተማ ጋርዴዝ በሚገኘው የማሰልጠኛ ማዕከል አጥፍቶ ጠፊ ቦምብ ያጨቀበትን መኪና ይዞ ገብቶ ከፈነዳ በኋላ ታጣቂዎች ተከትለው ገብተው ከፖሊሶች ጋር ተታኩሰዋል። ለምሽቱ ያዝናቸው ዜናዎች እነዚህ ናቸው። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁ ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ተከታዩ የቀዳሚው የምሽቱ ዘገባችን ስንገባ በሕገ ወጥ የሰዎች ዝውውር የተጠረጠሩ 70 ኢትዮጵያውያን ዛምቢያ ሉሳካ መታሰራቸውን የሀገሪቱ መንግስት አስታውቋል። የኢትዮጵያውያኑን መታሰር ያረጋገጠው የውጭ ጉዳይ ሚኒስቴር መረጃ ለመሰብሰብ እንደዚሁም የቆንስል አገልግሎት ለመስጠት ዚምባብዌ የሚገኙ ዲፕሎማቶችን ወደዚያው እንደሚልክ አስታውቋል። እስክንድር ፍሬው ከአዲስ አበባ ተከታዩን አድርሶናል።
በህገወጥ የሰዎች ዝውውር የተጠረጠሩ 70 ኢትዮጵያውያን በዛምቢያ ሉሳካ መታሰራቸውን የአገሪቱ መንግስት አስታውቋል። የኢትዮጵያውያኑን መታሰር ያረጋገጠው የውጭ ጉዳይ ሚኒስቴር የጠራ መረጃ ለመሰብሰብ እንደዚሁም የቆንስል አገልግሎትና ድጋፍ ለመስጠት ዚምባብዌ የሚገኘው ኤምባሲ ዲፕሎማቶችን ወደዚያው እንደሚልክ አስታውቋል። እስክንድር ፍሬው ተከታዩን ዘገባ ልኳል። End of intro, now the full story. Text. ቅዳሜ አመሻሹ ላይ በተጀመረውና እሁድ ንጋት ላይ በቀጠለው አሰሳ የተያዙት 70 ኢትዮጵያውያን መሆናቸውን ነው የዛምቢያ መንግስት ያመለከተው። የአገሪቱን የስደተኞች ጉዳይ መምሪያ የጠቀሰው ዛምቢያ ታይምስ እንዳስነበበው አሰሳው የተካሄደውና ሰዎቹ የተያዙት ቻዛንጋ በተሰኘ የዋና ከተማዋ ሉሳካ አካባቢ ነው። ሁሉም ወንዶች የሆኑ 70 ኢትዮጵያውያን በቻዛንጋ የመጀመሪያ ደረጃ ትምህርት ቤት አጠገብ በሚገኝ አንድ አነስተኛ መኖሪያ ቤት መያዛቸውን ነው ያመለከተው። ሰዎቹ በተያዙበት ሰዓት ምንም አይነት የጉዞ ሰነድ እንዳልነበራቸውም ጠቁሟል። ይህንን መረጃ ለማረጋገጥ ወደ ኢትዮጵያ የውጭ ጉዳይ ሚኒስቴር ደውያለሁ። የተያዙት ሰዎች በርግጥም ኢትዮጵያውያን መሆናቸውን ያረጋገጡት የሚኒስቴሩ ቃል አቀባይ አቶ መለስ አለም ተከታዩን ማብራሪያ ሰጥተዋል።
በህገወጥ አዘዋዋሪዎች ሊሻገሩ የነበሩ 70 የሚሆኑ ኢትዮጵያውያን ገሚሶቹ በኮንቴነር ውስጥ ሆነው ሌሎቹ ደግሞ ህገወጥ አዘዋዋሪዎቹ ባስቀመጧቸው ቦታ እንዳሉ ተይዘዋል። እድሜያቸው ከ25-40 የሚሆኑ ወንዶች እንደሆኑ አንዳንዶቹ ለረጅም ጊዜ እዛው ኮንቴነር አካባቢ የመቀመጥ እድል ስለነበረ ተገደው ስለነበረ ጉዳት የደረሰባቸው ናቸው። ይሄ መረጃ እንደደረሰን ዛምቢያን ከዚምባብዌ የሚገኘው የፌዴሪ ኤምባሲ ነው የምንሸፍነው እና ኤምባሲው ከዛምቢያ መንግስት የኢሚግሬሽንስ ኃላፊዎች ጋር ተገናኝቶ ዜጎቻችን እንዳሉ አረጋግጠናል። በነገው ዕለት መረጃ የጠራ መረጃ ለመሰብሰብም ለዜጎቻችንም የቆንስላ አገልግሎት እና ድጋፍ ለመስጠት ዚምባብዌ የሚገኘው የፌዴሪ ኤምባሲ ዲፕሎማቶቹን ወደ አካባቢው ያሰማራል። ስለዚህ ይሄ ጉብኝት በመገናኛ ብዙኃን እየተሰራጨ ያለውን መረጃ በተመለከተ የጠራ ስዕል እንድናገኝ እናንተም ህብረተሰቡም እንዲያውቀው ለማድረግ ይረዳናል። በነገራችን ላይ ይሄ ወደ ደቡብ አፍሪካ የሚደረግ ጉዞ ላይ ጋር በተያያዘ በተለያየ ወቅት ዛምቢያ ላይ ያሉ ዜጎቻችን ነበሩ። መንግስት ከዛምቢያ መንግስት ጋር በመነጋገር ዜጎቹን ወደ ሀገር ቤት እንዲመለሱ ተከታታይ እርምጃዎች ወስዷል። በዚህም 147 የሚሆኑ ኢትዮጵያውያን ባለፉት ጥቂት ወራት ወደ ሀገር ቤት እንዲመለሱ ማድረግ ተችሏል። ስለዚህ በተመሳሳይ መንገድ እነዚህኑ ዜጎቻችን አስፈላጊው ድጋፍ አግኝተው ወደ ሀገራቸው እንዲመለሱ የማድረግ ኃላፊነትም አለብን። እሱን የምናደርግ ይሆናል። በቀጣይ የያዝነውን መረጃ እንድታውቁት እናደርጋለን። በአጠቃላይ ግን ይሄ ህገወጥ የሰዎች ዝውውር ዓለም አቀፍ ችግር ነው። ኢትዮጵያም ከዚህ ችግር የሚስተዋልባት ሀገር ናት። የህገወጥ ዝውውርና አዘዋዋሪዎችን ጉዳይ በተመለከተ መንግስት በብሔራዊ ደረጃ ግብረ ኃይል አቋቁሞ ይሰራል። ቢሆንም ግን ችግሩን ለመፍታት እያንዳንዱ ዜጋ ኃላፊነትም አለበት። የመገናኛ ብዙሃን በዚህ በኩል ጉልህ ሚና አላቸው ለማለት ነው።
ሉሳካ ታይምስ ላይ የወጣው ዘገባ ለምሳሌ የዛምቢያ ህገወጥ አዘዋዋሪዎችንም በእነሱ አማካኝነት የሚዘዋወሩትንም ሰዎች ሁለቱንም ህገወጥ አድርጎ ይቀጣል ይላል። ይሄ ከኢትዮጵያ ህግ ጋር እንዴት ነው የሚታረቀው?
የትም ሀገር ቢሆን ያለ ህጋዊ የጉዞ ሰነድ መግባት ያስጠይቃል። ይሄ ወደ ኢትዮጵያ መግባትም ወደ ዛምቢያ መግባትም በተመሳሳይ መንገድ የሚያስጠይቅ ነው።
ስለዚህ ከኢትዮጵያ ህግ ጋር የሚቃረን ነገር የለውም ነው እያሉኝ አሉት?
የለውም።
እንግዲህ አቶ መለስ አለም የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ በዚህ ጉዳይ ላይ እንግዲህ የተለየ መረጃ ወይም ሲኖር እንደሚያካፍሉን ተስፋ አድርጋለሁ። በጣም አመሰግናለሁ ለአሁኑ።
ትክክል ነው። እኔም እኛም እንግዲህ የምንልከው የቡድን መሬት ላይ ሄዶ ያለውን ሁኔታ በሚገባ አይቶ መረጃ እንድናገኝ እንሆናለን። ለመንግስት ህገወጥ አዘዋዋሪዎቹም ቢሆኑ በህገወጥ አዘዋዋሪዎች ወደዛ የተወሰዱ ዜጎቻችን ናቸው፣ አስፈላጊውን ድጋፍ እናደርጋለን።
በጣም አመሰግናለሁ አቶ መለስ በድጋሚ።
በዛምቢያ ድንበር ሰዎችን በህገ ወጥ መንገድ ማሸጋገር አሊያም በዚህ ሁኔታ ለመሸጋገር መስማማት ከፍተኛ ቅጣት የሚያስከትል ወንጀል መሆኑም በዘገባው ተመልክቷል። እንደ ዘገባው እንደዚህ አይነቱ ወንጀል ከ15 እስከ 20 ዓመት ሊያሳስር ይችላል። ምርመራው እንደቀጠለ መሆኑም ተገልጿል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለምን ለተለመደ ትብብራቸው አመሰግናለሁ። ወደ ሉሳካ የሚላኩት ዲፕሎማቶች የደረሱበትን የማጣራት ውጤት በሌላ ቃለ ምልልስ እንደሚገልጹልኝ እጠብቃለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ፌስቡክ አት ቪኦኤ አማሪክ ላይ የምትከታተሉን በተለይ በህገ ወጥ የሰዎች ዝውውር የተጠረጠሩ 70 ኢትዮጵያውያን በዛምቢያ ሉሳካ መታሰራቸውን አስመልክቶ የኢትዮጵያ መንግስት የሰጠውን መግለጫ አስመልክቶ እስኪ አስተያየቶቻችሁን አድርሱን። ከዚሁ ጋር የተያያዘም ዘገባ ይዘንላቸዋል። አንድ የፊልም ባለሙያ በዓለማችን በየማዕዘኑ የሚታየው ከፍተኛ የሰዎች ፍልሰት ለዓለም ለማሳየት ጥረት እያደረገ ይገኛል። ከፊልም ባለሙያነቱ በተጨማሪ የለውጥ አራማጁ የሆነው አይ ዌይዌይ በተለያዩ ሀገራት መጠለያዎች የሚገኙ ስደተኞችና በረሃብ ጉዞ የሚያደርጉ ፍልሰተኞች ጋር አብሮ በመጓዝ የመንገዱን አስከፊነት በካሜራው ቀርጿል። ቻይናዊ ዜግነት ነው ያለው አይ ዌይዌይ ከዚህ ቀደም ተመሳሳይ የፊልም ስራ የሰራ እንደዚሁም ደግሞ በስዕል ስራውም የሚታወቅ ነው። የቪኦኤ ባልደረባችን ፔሌኖፒ ፖሉ ዘገባውን አድርሰናለች። መስታወት አረጋው ዝርዝሩን ይዛለች።
አል ዌይዌይ በ23 የተለያዩ ሀገራት ዞሯል። 40 የተለያዩ የስደተኛ መጠለያዎችን ጎብኝቷል። በጦርነት፣ በአየር ንብረት መዛባት፣ በሃይማኖት ልዩነት በሚደርሱ ግጭቶች ምክንያት አብዛኛዎቹ የትውልድ ሀገራቸውን ጥለው እንደሚሰደዱም ተረድቷል።
Being a refugee is much more than a political status. It is the most pervasive.
ስደተኛ መሆን ፖለቲከኛ ከመሆን ጋር ፍጹም የተለየ ነው። መከራና ችግር የበዛበት ሰብአዊ መብትን የሚረግጥ ነው ስደት። ሰዎች ሳይወዱ የህይወት እስረኛ የሚሆኑበት በህይወት መቆየት ብቻ በራሱ ታላቅ ትርጉም የሚሰጥበት ጉዞ ነው ፍልሰት።
ሂዩማን ፍሎ የሰዎች ፍልሰት የተሰኘው ይህ ጥናታዊ ፊልም ከ65 ሚሊዮን በላይ ሰዎች ያለ ውዴታቸው መኖሪያቸውን ጥለው መሰደዳቸውን በአይን እማኝነት አረጋግጧል። ምስል መቅረጫ የተገጠመለት በራሪ ካሜራ የስደተኞቹን ጉዞ ከጅምሩ እስከ መድረሻቸው ለመቅረጽ ሞክሯል።
ሂዩማን ፍሎ አስ ኦልዌይስ ሃፐንስ ኢን ዘ ሂዩማን ሂስትሪ
በሰው ልጆች የኑሮ ታሪክ ውስጥ ከአንድ ቦታ ወደ ሌላ ቦታ መፍለስ ያለና የነበረ ነው። ከአብዛኛው የዓለማችን ሀገራት ወይም መንግስታት አመሰራረትና የሰው ልጅ ተፈጥሮ ፍላጎት ግፊትም ይመስለኛል።
የፊልም ባለሙያው እንደሚለው ፍልሰተኞች በብዛት የሚገቡባቸው ሀገራት ድንበሮቻቸው ላይ ከፍተኛ ጥበቃን ማካሄዳቸው በራሱ ትልቁ ችግር ነው። እንደ ምሳሌም በፊልሙ የተካተተው አስፈሪ የባህር ጉዞና ለቀናትና ለወራት በረሃን በማቋረጥ ቁጥራቸው ከፍተኛ የሆኑ ፍልሰተኞች ከመካከለኛው ምስራቅ ወደ ግሪክ ጉዞ ያደርጋሉ። ከዛም የሜቄዶንያ ድንበር ላይ ጉዟቸው ይቆማል።
Over 70 borders are built up their fences and walls and
ከሰባ በላይ የሚሆኑ ድንበሮች ታጥረዋል። ረጃጅም ግንቦች ተከበዋል። እናም ማንም ስደተኛ ማለፍ አይችልም። ሀገራቱ ድንበሮቻቸውን መከልከላቸው ለፍልሰተኞቹ የፈተና ጉዞ ነው። ህይወታቸውን በደህና የሚያቆዩበት ቦታ ለመፈለግ ሌላ ጉዞ ይጀምራሉ። እናም ህይወታቸው በከፋ አደጋ ሁኔታ እንዲቆይ ይገደዳሉ ማለት ነው። ገና 2 ወሩ ነው። ከተወለደ ጀምሮ ምንም አይነት ክትባትም ሆነ አስፈላጊውን ህክምና አላገኘም። ህፃኑ ሰውነቱን እንኳ ለመታጠብ የታደለ አይደለም። እንደምታዩት አካባቢው በጣም ቆሻሻ ነው።
ስደተኞችን በመርዳት ላይ ያሉ ዶክተር ናቸው።
ዶክተር ዳሪዮይ ዲዲማስ ይኾኑምሽ ጀናዜ ሻሚጃስ ይባቼስ ጀናዜ ሻሚጃስ
ሁሉም በባህር ጉዞ ላይ ሳሉ ሞተዋል። ባለቤቱ እዚህ ነው የተቀበረችው። ልጁ ደግሞ እዚህ ጋር፣ ሴት ልጁም ጭምር። አንድ ወንድ ልጁም በባህር ጉዞ ላይ ሰምጦ ቀርቷል። ይሄ ወንድሜ ሻኪ አህማድ ነው።
እነዚህን ፍልሰተኞች በጊዜ ማዳን ካልተቻለ ትውልድን የሚያሳጣና ማንነቱን የሚፍቅ ከፍተኛ ጥፋት ሊሆን እንደሚችል የፊልም ባለሙያው አሊ ዌይዌይ ያሳስባል።
Those people, those child, when they grow up, they only see how their parents being
እነዚህ ሰዎች በተለይም እነዚህ ህፃናት ወላጆቻቸው የሚያልፉበትን የመከራ ጉዞ ያላግባብ በሌሎች የደረሰባቸውን እንግልት እያዩ ዓለም መከራቸውን በዝምታ እየተመለከተ እንደሆነ እየተረዱ ያድጋሉ። ሙሉ ህይወታቸውን የሚያስቡትና በአእምሯቸው ተቀርጾ የሚቀረው ይህ ብቻ ይሆናል ማለት ነው።
የሰዎች ፍልሰት ወይም Human Flow የተሰኘው ይህ ጥናታዊ ፊልም በጦርነት ምክንያት በሃይማኖትና በአየር ንብረት በየበረሃውና በባህር ላይ ጉዞ የሚያደርጉ ሰዎችን እውነተኛ አሰቃቂ ጉዞ ያሳያል። በኢትዮጵያ ሰብአዊ ሁኔታዎች በፍጥነት እየተለዋወጡ እንደሆነና ሀገሪቱ በአሁን ወቅት በድርቅ በጎርፍና በማህበረሰቦች መካከል በሚፈጠሩ ግጭቶች የተነሳ ፈተና እንደገጠማት በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ወይም ኦቻ አስታውቋል። መለስካቸው አማ ከአዲስ አበባ ዝርዝሩን ይዟል።
በእንግሊዝኛ አጠራሩ አጽሮት ኦቻ የተሰኘው ይኸው የመንግስታቱ ድርጅት አካል ይፋ ያደረገው መግለጫ በፍጥነት የሚለዋወጠው የሀገሪቱ ሰብአዊ ሁኔታ በተመጣጣኝ መልኩ ተለዋዋጭ የመፍትሄ ዘዴዎችን ይጠብቃል ይላል። ይሄ የሁኔታዎች በፍጥነት መለዋወጥ የባሰበት እንደ አውሮፓውያኑ ዘመን አቆጣጠር ከ2017 መጀመሪያ ወር አንስቶ እንደሆነም መግለጫው ይጠቁማል። በእነዚህ ወራት ሀገሪቱ በድርቅ በጎርፍና በተለያዩ ማህበረሰቦች መካከል በሚነሱ ግጭቶች ሳቢያ ለከፍተኛ ፈተና ተጋልጣለች። ሰብአዊ ድጋፍ ሰጪ አካላት ከመንግስት ጋር በመተባበር ለፈጣንና ተለዋዋጭ ሰብአዊ ሁኔታዎች የሚመጥኑ ሀብትና የሰው ኃይል ለመመደብ በመሞከር ምላሽ እየሰጡ ናቸው ሲል የኦቻ መግለጫ ያስረዳል። ይሁንና በፍላጎትና በአቅርቦት መካከል ያለውን ገደል በማሳየት ሀገሪቱ የተጋፈጠችውን ተግዳሮት በዝርዝር ያስረዳል መግለጫው። ባለፈው ነሐሴ ወር መጀመሪያ ላይ ይፋ የሆነው የመንፈቀ ዓመቱ የሰብአዊ ፍላጎቶች ሰነድ እንደሚያመለክተው በጥር ወር የዕለት የምግብ እርዳታ የሚጠብቁ ዜጎች ቁጥር 5.6 ሚሊዮን የነበረ ሲሆን ይሄ በጥቂት ወራት ወደ 8.5 ሚሊዮን ከፍ ብሏል። በዚህ ላይ ደግሞ 3.6 ሚሊዮን ሕፃናት፣ ነፍሰ ጡርና የሚያጠቡ እናቶች ተጨማሪ ምግብ ይሻሉ። 10.5 ሚሊዮን የሚሆኑ ሰዎች ንጽህናው የተጠበቀ የመጠጥ ውሃ አያገኙም። 2.25 ሚሊዮን ቤተሰቦች በሕይወት ላሉ የቤት እንስሳታቸው የመኖ ድጋፍ ይጠብቃሉ። ድጋፍ ሰጪ አጋሮች እንደሚገምቱት ከሆነ እስከ መጪው ታህሳስና ጥር ወር ድረስ 376 ሺህ የሚያህሉ ሕፃናት በተመጣጠነ ምግብ እጥረት ምክንያት በእጅጉ ይጎዳሉ። በእነዚህ ሁሉ ምክንያቶች የተፈጠሩትን የሰብአዊ ሁኔታዎች ፍላጎቶች ለማሟላት 1.259 ቢሊዮን የአሜሪካ ዶላር ወይም ከ34 ቢሊዮን ብር የማያንስ ገንዘብ ያስፈልጋል። ይህ ከወራት በፊት ከተያዘው በ311 ሚሊዮን ዶላር ልዩነት አለው። የኦቻ መግለጫ አክሎ እንደሚዘረዝረው ባለፈው መስከረም ወር በተፈጠረው ግጭት ሳቢያ አያሌ ሰዎች ከቀያቸው ተፈናቅለዋል። በዚህ ምክንያት ደግሞ የአጣዳፊ ተቅማጥና ትውከት ወረርሽኝ ስጋት ተከተለ። ለዚህ ስጋት ምላሽ ለመስጠትም ተጨማሪ ሀብትና የሰው ኃይል አስፈልገዋል ሲል በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኦቻ መግለጫ ይተነትናል። በተጨማሪም በአፋር፣ በአማራ፣ በጋምቤላና ሶማሌ ክልሎች በሚገኙ ታላላቅ ተፋሰሶች በተከሰተው ጎርፍ ሳቢያ ጉዳት የደረሰባቸውን ሰዎች በበቂ ሁኔታ ለመርዳት መንግስትና አጋር ሰብአዊ ድርጅቶች ከባድ ፈተና እንዳጋጠማቸው መግለጫው ይናገራል። ከነሐሴ ወር መጨረሻ ሳምንት ጀምሮ በኦሮሚያና በሶማሌ ክልሎች አዋሳኝ ስፍራዎች ውስጥ የተፈጠሩ ግጭቶችን ተከትሎ የተከሰቱትን የተለያዩ መልክ ያላቸውን ችግሮችም ይዘረዝራል። ቢያንስ 22663 ህጻናት በሀገሪቱ በተከሰተው የጎርፍ አደጋ ትምህርታቸው ከባድ ፈተና አጋጥሞታል። 65228 ህጻናት በኦሮሚያ፣ 44350 ህጻናት በሶማሌ ክልል በተፈጠረው ግጭት ምክንያት ተመሳሳይ ችግር አጋጥሟቸዋል። መንግስትና አጋር ሰብአዊ ድርጅቶችም ፈተናዎቹን ለመቋቋም ያከናወኗቸውን ተግባራት መግለጫው አመልክቷል። በዚህ አኳያም በየዘርፉ ያለውን ፍላጎትና ምላሽ ለመስጠት የሚያስፈልገውን የሀብት መጠን በማሳየት በእጅ ያለውን የሀብት መጠንና ተፈላጊውን በማነጻጸር ሀገሪቱ ያጋጠማትን ተግዳሮት በዝርዝር አሳይቷል። መግለጫው የመንግስት አካላትና አጋር የሰብአዊ ድርጅቶች የሥራ ቡድን ውጤት እንደሆነም ኦቻ አመልክቷል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ሳይንቲስቶች እንዳረጋገጡት ዝናብ ወቅቱ የሚሰጠንና
አስተባባሪ በሚለቁት ውስጥ እኛን ዛፍ የተከልነውን ድርቅ መታል።
ኢትዮጵያ ስፔስ ሳይንስ ዘርፍ ሰማይ ላይ አለ ስላሉ አለ ብለን የምናምነው ሳተላይት እንደሚያየው
የዘመኑ ፀሐይማ ሁኔታ ዛሬና በሚቀጥሉትም ሶስት ቀናት ተጠናክሮ ይቀጥላል።
እያደመጣችሁ የምትገኙት ጋቢና ቪኦኤ ነው። የላምባዲና ፊልም ዳይሬክተር መሳይ ጌታሁን የጋቢና እንግዳችን ነው። በስድስት ዓመቱ ወደ ዩናይትድ ስቴትስ ቴክሳስ ግዛት መጥቶ ያደገ ወጣት ነው። ኢትዮጵያዊ ታሪክን በፊልም ለማሳየት ለምን እንዳሰበና ስለ ፊልም ስራው ይነግረናል። ከሱራፌል ሽፈራ ወይም ዲጄ ፋትሱ ጋር ያደረገው ቆይታ ነው።
ስሜ መሳይ ጌታሁን ነው። የላምባዲና የሚል ፊልም ዳይሬክተር ነኝ። ፊልም ውስጥም ትንሽ ፓርት አለኝ የተጫወትኩበት። ልክ 17 ዓመት እንደሆነ ነው ወደ ፊልም አቅጣጫ እንደምገባ ያወቅኩት። በደንብ ታየኝ።
We do wrong, we ask for forgiveness.
Maybe God has other plan.
ላምባዲና ያው ከታይትሉ ጀምር እንግዲህ ሶ ታይትሉ ብዙ ጊዜ የቴዲ አፍሮን እንትን ነው የሚመስለው ግን ያው ከዛ ጋር ይገናኛል ነገሩ። ግን የፊልሙን ታሪክ በደንብ ፊት ያደርገዋል። የፊልሙ ስቶሪ የአባትና ልጅ በሲቪል ዋር እንደዚህ ነገር ይለያያሉ እና ፊልሙ የልጁን ታሪክ ነው ትሬስ የሚያደርገው እና ልጁ በብዙ ዳርክነስ ውስጥ እንትን ይገባል እና ስለዚህ ላይክ ላምባዲና ማለት ያው ፀሐይም ባይኖር እንደዚህ ጋይድ የሚያደርገ አንዳንዴ ላምባዲና አለ ለማለት። ሁለተኛ ደግሞ ፊልሙ ለኢትዮጵያ ብቻ ሳይሆን እንዲታይ የፈለግ ነው ለውጭ ሀገር ላሉ ለናን ኢትዮጵያን እንዲታይ ነው።
ፊልም ለመስራት ምን አነሳሳ? ይህን ላምባዲና ለመስራት
ስቶሪ ለመንገር በእውነት እሱ ብቻ ነው። ምክንያቱም ላይክ እንደ ስቶሪ እኮ ብዙ መሰጅ አለው you could inspire somebody. ስለዚህ storytelling ላይ ብዙ element አለው እና የኛ ማሳብ በዚህ ፊልም ራሱን ብዙ ነገሮች ላይ ትንሽ ነካ ነካ አድርገናል life element ማለት ነው life experience and so
just any cool ካንተ ጋር ነው አረ ቀደሙ ነው እናንተ ነህ ያለ ያን
ፊልም ሲጀመር ከኢትዮጵያ ነው የሚጀምረው ግን ታሪኩ ወደ ሎስ አንጀለስ ይመጣል so ግማሹ ኢትዮጵያንም የተሰራው ግማሹ ደግሞ ሎስ አንጀለስ ነው የተሰራው ልክ እንዳልከው እኔ በዚህ ስለሆነ ያደኩት ብዙን እንትን ኤክስፒሪየንስን በራሴ የገባሁበት ነገር ነው ትንሽ ለመጻፍ ሞከርኩት ግን ከዛ ከ2009 በኋላ ብዙ ጊዜ ሄድኩኝ ኢትዮጵያ በየአመቱ ለአንድ ወር ለሁለት ወር ሄጄ ቆይቻለሁ እና ሰው የሰማሁትን ያየሁትን ታሪኮች ነው ያካተትኩት ብዙ ፌስቲቫል ውስጥ ክሬደንሻሉን እንግዲህ ታውቀዋለህ ፓን አፍሪካን ፊልም ፌስቲቫል ቤስት ፊልም አሸነፈ አፍሪካን አካደሚ አዋርድ ቤስት ዳያስፖራ ፊልም አሸነፈ ብላክ ስታር ፊልም ፌስቲቫል ኢን ሳን ፍራንሲስኮ ቤስት ፊልም ሳን ፍራንሲስኮ ኢንተርናሽናል ፊልም ፌስቲቫል ውስጥ ተሸንፏል ሞንትሪያል ኢንተርናሽናል ፊልም ፌስቲቫል ከስፓይክ ሊ ጋር ነበርን እዛም ኖሚኔትድ ፎር ቤስት ፊልም ቶሮንቶ ፊልም ፌስቲቫል ስለዚህ ብዙ ፊልም ፌስቲቫል ውስጥ ናን ኢትዮጵያን ኮሚኒቲ ውስጥም ታይተዋል እና ያው ብላክ ስታር ፊልም ፌስቲቫል እያለን እኛ ነበርን ሜን ሄድላይነርስ ኦፍ ዘ ፊልም እና ኦዲየንስ ውስጥ ጁሊ ዳሽ ነበረች። ጁሊ ዳሽ ማለት ላቭ ጆንስ እሷ ናት ዲሬክት ያደረገችው የሮዛ ፓርክ ሲሪስ እሷ ናት ዲሬክት ያደረገችው እና ሺ ዋዝ እንትን ፈርስት ብላክ ዲሬክተር ዲስትሪቢሽን ያገኘችው እሷ ናት እና በጣም ሪስፔክት ናት እና አላወቅንም ነበር ግን እሷ እንደ ኦዲየንስ ውስጥ ነበረች እና ካየችው በኋላ የሆነ ካመንት ሰጠች እና ተነስካ እንዲያውም አጨብጭባ ምናምን ነው እና እንግዲህ በአማርኛ እንዴት እንደምለው ይከብደኛል ያለችውን ነገር ስለዚህ ግን ወደዋለች ብዬ ላቆም
ደሞወድ ታቅለን አደል ፍቅሬ ሁሉ ይሸፍናል መቼ ምዛት ነሳሽ
ሁሉ ነገር ችላ ማለት በጣም ነው የሚገርመው።
እዚህ አፍሪካ ውስጥ ያለ የፊልም የሚሰራ ፊልም ሜከር ዳያስፖራ ያደገ እንዳንተ ሮል ምንድን ነው ስላለ ስቶሪዎችን ወደ አለም ለመናገር?
እኔ በጣም ትልቅ ነው እንትኑ ሪስፖንሲቢሊቲውም ትልቅ ነው ደግሞ ቻንሱ ራሱ በጣም ትልቅ ነው ምክንያቱም አሁን ኢቨን ሚውዚክ ራሱ የአፍሪካን ሚውዚክ ምናምን በጣም ሄቪሊ ኢንፍሉንስ እያደረገው ነው ዌስት ካልቸርን ግን ብዙ ጊዜ አፍሪካኖች የኛ እንትን ኢሜጅ ራሱ ፕሮትሬድ የሚደረገውን ሆሊውድ ምናምን በጣም ብዙ ፖዚቲቭ አይደለም ፊልም ራሱ በደንብ እዚህ የሚታየውን ከአፍሪካ የሚመጡት ፊልሞች የእኛን ታሪክ በደንብ የሚገልጹ ነገሮች አይደሉም ወይም ደግሞ እነ ፖዚቲቭ ላይፍ የሚያሳዩ እንትኖች አይደሉም ስለዚህ ራሴ ላይክ አዝ አፍሪካን የዳያስፖራ ፊልም ሜከር ሀሳቤ እንትን ነው የእኛን ኮንቴምፖራሪ የሆኑ ታሪኮችን ነግረን እኛ የሚያስደስት ፊልሞች ነው ለመስራት የምንፈልገው እና ላይክ ቅድም እንደነገርኩ ላይክ የአፍሪካ የኢትዮጵያን ታሪኮች ወደ ዌስተርን ለመንገር ነው የምንፈልገው።
ያስቸገሩ ነገሮች ምን ነበር?
ፊልሙ አሁን ላይክ ግማሹን ላይክ እንደነገርኩ ኢትዮጵያ ሄደን የሰራ ነው የካሜራማን ኦዲዮ ምናምን ሶስታችን ብቻ ነበር እና ስለዚህ ሪስፖንሲቢሊቲ ትንሽ ከባድ ነበረ። እንደገና ደግሞ የቀረው ፊልም እዚህ ነው የተሰራው ሶስት ስለሆነ እንትን የሰራ ነው ትንሽ ይከብድ ነበረ። ሌላው ላይክ ስቶሪውን ራሱ በጣም ወደነው ነው የሰራ ነው እና እንትኑ ስክሪፕት ኖሮ ግን ስክሪፕቱን ወደ ቪዥዋል ኢሜጅ ትራንስፈር ስታደርገው ብዙ ነገሮች ትቀይራለ ምክንያቱም ትንሽ አጀስት ማድረግ አለብህ እና ላይክ ኢንቴግሪቲውን ለመጠበቅ ራሱ ትንሽ ያስቸግረ ነበረ። እኔ እንጃ ጥሩም የሚሆን ነገር አይመስለኝም ነበር ስለዚህ ቻሌንጁ ራሱ በጣም ጥሩ ነው።
ሀገራችን አለችበት ተብሎ በሚታመነው በዚህ ጨለማና የነውጥ ጊዜ ውስጥ ብዙ ሀላት እየተያዙ ወይንም ከሀገር ጠፍተው እያመለጡ ይገኛሉ።
ጠላት ሀገሪቷን ሙሉ በሙሉ ተቆጣጥሮታል። ይሄ ቦታ በእሳት ከመጋየቱ በፊት አሁኑን እርምጃ ይውሰዱ።
በፌስቡክ ወይ በኢንስታግራም
ምንድነው?
Messi_G
እንግዲህ የዛሬው የጋቢና ጉዟችን በዚህ ተጠናቋል። ሄኖክ
በፌስቡክ የመሳይን ኢንተርቪው መመልከት ትችላላችሁ። አትቪዮ አማሪክ ላይ
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነውን የምስታወት አረጋውና
ሄኖክ ሰማእግዜር ነን። የጋቢና ዲጄ ፋትሱ እንደዚሁም ዝግጅታችንን ያቀነባበረው ሞክቢል ያብሮጋ በመሆን እንሰናበታለን።
መልካም ምሽት። በነገው ጉዞ እንገናኝ።